ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዕለተ ሐሙስ ሐምሌ 27 2015 ዓ.ም መሰናዶ ጀመረ። የፌዴራል መንግስት በአማራ ክልል ባለው የጸጥታ መደፍረስ ውስጥ ጣልቃ እንዲገባ የክልሉ ርዕሰ መስተዳደር ጠየቁ።
ጠዋት ጀምሮ ነው የሚታኩሱት። ሙሳኑ እና መከላከያ ነው ጠዋት ጀምሮ ተኩሱ ነው እስካሁን አልቆመም።
አሁን ያለሁት እኔ እዚህ ደንቢያ ላይ ነው ያለሁት። ከባድ ነው ያለው ሁኔታ።
ኮኔክሽን እንደተቋረጠ ነው። ከሞባይል ዳታ በተጨማሪ ዋይፋይ ይሰራል ብለን አስበን ነበረ። ዋይፋይም እንዲሁ ተቋርጧል።
የሰማችሁት በአማራ ክልል በተለያዩ ቦታዎች ከሚገኙ የአካባቢ ነዋሪዎች መካከል ነው። ይሄ ዘገባ በአብይ ርዕስ የሚደመጥ የሚቀርብ ይሆናል። በሌላ በኩል በቅዱስ ሲኖዶሱ የተወገዙ የትግራይ ክልል አባቶች ውሳኔውን እንደሚቃወሙና ዳግም እንዲጤን መጠየቃቸውን እንዲሁም ደግሞ በጉራጌ ዞን የመስቃን ማረቆ ወረዳዎች አካባቢ ግጭት መረጋጋቱን ፖሊስ ማስታወቁና ሌሎች ዘገባዎችንም ይዘን ነው ወደ እናንተ የመጣነው። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የዕለቱን መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። ብርሃን ኃይሉ ስርጭቱን ከስቱዲዮ በመሆን ታቀናብርልናለች። ጽዮን ግርማ ዋና አዘጋጃችን ናት። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽ ላይ እንዲሁም ደግሞ ድረ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። አሁን ወደ ዓለም ዙሪያ ወደ ተሰናዱ ዜናዎች ነው የምናልፈው። እንግዶ ወልዴ ይጠብቃቸዋል።
በድጋሚ እንደምን አመሻችሁ። የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በአማራ ክልል እየተባባሰ የመጣው ሁከት እንዳሳሰባቸው መግለጻቸውና ከዚሁ ጋር ተያይዘው የኢትዮጵያ አየር መንገድ ወደ አማራ ክልል የሚያደርገውን በረራ ማቋረጡን ማስታወቁ እንዲሁም በስዊድን ስቶክሆልም በመካሄድ ላይ በሚገኝ የኤርትራውያን የባህል ፌስቲቫል ላይ የኤርትራ መንግስት ተቃዋሚዎች ብጥብጥ ማስነሳታቸውን የተመለከቱ ዜናዎች ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የፌዴራል መንግስት በአማራ ክልል የጸጥታ መደፍረስን ለመቆጣጠር ጣልቃ እንዲገባ የክልሉ ርዕሰ መስተዳደር ጠየቁ። በአማራ ክልል የተከሰተውን የጸጥታ መደፍረስ ለመቆጣጠር ለክልሉ አዳጋች እንደሆነ የገለጸው የርዕሰ መስተዳድሩ ጽህፈት ቤት የፌዴራል መንግስቱ በህገ መንግስቱ መሰረት ጣልቃ ገብቶ ተገቢውን እርምጃ እንዲወስድ ጠይቋል። የኢትዮጵያ ፕሬስ ድርጅት በክልሉ ፕሬዚዳንት ዶክተር ይልቃል ከፋለ የተፈረመውንና በአድራሻ ለጠቅላይ ሚኒስትሩ ጽህፈት ቤት የተጻፈውን ደብዳቤ አያይዞ ባወጣው ዘገባ ፌዴራል መንግስቱ በአገሪቱ ህገ መንግስት መሰረት አስፈላጊውን እርምጃ እንዲወስድ ክልሉ መጠየቁን አስታውቋል። ርዕሰ መስተዳድሩ በዚሁ ደብዳቤያቸው በክልሉ የተከሰተው የሰላም መደፍረስ ከፍተኛ ሰብአዊ፣ ማኅበራዊና ኢኮኖሚያዊ ኪሳራ እያስከተለ እንደሚገኝ ጠቅሰው ሁኔታውን በመደበኛ የህግ ማስከበር ስርዓት ለመቆጣጠር አዳጋች በመሆኑ የፌዴራል መንግስቱ በህገ መንግስቱ መሰረት ተገቢውን እርምጃ እንዲወስድ ጠይቀዋል። አድማጮች፣ ይህን ዘገባ በምሽቱ አብይ ርዕሳችን በሰፊው እንመለስበታለን። ይህ በእንዲህ እንዳለ የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በአማራ ክልል እየተባባሰ የመጣው ሁከት እንዳሳሰባቸው መግለጻቸውን ተከትሎ የኢትዮጵያ አየር መንገድ ወደ ክልሉ የሚያደርገውን በረራ ማቋረጡን አስታውቋል። የአየር መንገዱ ቃል አቀባይ የሆኑት አሸናፊ ዘርአይ ወደ ጎንደር እና ላሊበላ የሚደረገው በረራ ተቋርጧል ሲሉ ለኤኤፍፒ ዜና ወኪል ተናግረዋል። በፌዴራሉ ጦርና በአማራ ክልል በሚገኙ ታጣቂዎች መካከል በመካሄድ ላይ ባለው ግጭት ምክንያት እንግሊዝና ስፔን ለዜጎቻቸው የጉዞ ማስጠንቀቂያ ሲያወጡ የእንግሊዙ የውጭ ጉዳይ ቢሮ የአማራ ሚሊሻ ፋኖ የላሊበላን አየር ማረፊያ ተቆጣጥረዋል ሲል አስታውቋል። በዩኔስኮ ቅርስነት የተመዘገቡ ቤተ ክርስቲያናት ባሉባት ላሊበላ አየር ማረፊያ የሚደረገው በረራ ማክሰኞ ዕለት መቋረጡን የአየር መንገዱ ቃል አቀባይ ገልጸዋል። የኢትዮጵያ መንግስት ባለፈው ሚያዝያ የክልል ኃይሎች ወደ ፌዴራሉ ጦር እንዲቀላቀሉ መወሰኑን ተከትሎ በአማራ ክልል ያሉ ኃይሎች ውሳኔው ክልሉን ያዳክማል በሚል ተቃውመውታል። በአማራ ክልል የተለያዩ አካባቢዎች የሚታዩ የጸጥታ ችግሮች አሳሳቢ እየሆኑ መጥተዋል ሲሉ ደመቀ መኮንን ትናንት በፌስቡክ ገጻቸው ላይ ጽፈዋል። ሰላም ከሌለህ ሁሉን ታጣለህ የሚለውን እውነታ ከልብ በማጤን በአስተውሎት መጓዝ በሚገባን ታሪካዊ ወቅት ላይ እንገኛለን ሲሉ አክለዋል። ከለውጡ ብዙ የጠበቅናቸው ግን ደግሞ ምላሽ ያላገኘንባቸው ያላረኩንና ሌሎች ችግሮችና ስሜቶች ይኖራሉ ያሉት ምክትል ጠቅላይ ሚኒስትሩ፣ ለእነዚህ ጉዳዮች ቆም ብለን በማሰብ በሰላሙ መንገድ ዘላቂ መፍትሄ እንዲያገኙ ማድረግ ተገቢ ነው ሲሉ አክለዋል። ለሁከቱ ኃላፊነቱን የሚወስዱት የፋኖ ታጣቂ ነን የሚሉት ተዋጊዎች ናቸው ሲሉ የመከላከያ ሰራዊት ቃል አቀባይ የሆኑት ኮሎኔል ጌትነት አዳነ በዚህ ሳምንት በአንድ ጋዜጣዊ መግለጫ ላይ ተናግረዋል። በፋኖ ስም የሚንቀሳቀሱትን ኃይሎች ያወገዙት ኮሎኔሉ ሰራዊታቸውን በሚያጠቁ ወይም ጥቃቱን በሚያመቻቹ ኃይሎች ላይ እርምጃ እንደሚወስዱ አስታውቀዋል። የእንግሊዝ የውጭ ጉዳይ ቢሮ ዜጎቹ ወደ አማራ ክልል እንዳይጓዙ አስጠንቅቋል። የፋኖ ሚሊሻ በቅርቡ የላሊበላን አየር ማረፊያ ተቆጣጥረዋል ሲል አክሏል ቢሮው። ኤፍፒ ያነጋገረው የላሊበላ ነዋሪ አየር ማረፊያው በፋኖ ቁጥጥር ስር እንደሆነ ገልጿል። በላሊበላ ከተማ ዳርቻ ውጊያ እንዳለም የተናገረው ነዋሪው ወደ ከተማው የሚያስገባው መንገድ ፋኖ ዘግቶታል ሲል አክሏል። ተመሳሳይ ማስጠንቀቂያ ያወጣው በአዲስ አበባ የሚገኘው የስፔን ኤምባሲ ላሊበላ የሚገኙ የስፔን ዜጎች ኤምባሲውን እንዲያነጋግሩ ቀድሞ ትዊተር በመባል በሚታወቀው አሁን ኤክስ ማህበራዊ መድረክ ላይ አስታውቀዋል። የአማራ ክልል ኃይሎች እና የአካባቢ ሚሊሻዎች የፌዴራሉ ጦር ለሁለት ዓመታት ከትግራይ ኃይሎች ጋር ባደረገው ጦርነት የፌዴራሉን ጦር ወግነው ተሰልፈው ነበር። በጥቅምት 2015 የተፈረመው የሰላም ስምምነት የአማራ ኃይሎችን አስከፍተዋል ያለው የኤፍፒ ዘገባ፣ ስምምነት ቢደረግም የአማራ ልዩ ኃይልና ፋኖ ምዕራብ ትግራይን መቆጣጠር መቆጠላቸውን አመልክቷል። የክልል ኃይሎች ፈርሰው ወደ ፌዴራል ኃይል መቀላቀላቸው ብዝሃነት ያለበትን የኢትዮጵያ አንድነት ያጠናክራል ሲሉ ጠቅላይ ሚኒስትር አብይ አህመድ ባለፈው ሚያዝያ መናገራቸውን የኤኤፍፒ ሪፖርት አስታውሷል። በስዊድን ስቶክሆልም በመካሄድ ላይ በሚገኝ የኤርትራውያን የባህል ፌስቲቫል ላይ የኤርትራ መንግሥት ተቃዋሚዎች ገብተው እሳት መለኮሳቸውን ተከትሎ ብጥብጥ ተነስተዋል። የስዊድን ፖሊስ የተጎዱ ሰዎችን በተመለከተ ወዲያውኑ ሪፖርት ባያወጣም የአገሪቱ ጋዜጦች ግን በርካቶች መጎዳታቸውንና ብጥብጥ እንደነበር ዘግበዋል። ጋዜጦቹ አክለውም ተቃዋሚዎቹ እሳት መለኮሳቸውንና ድንኳኖችን ማፈራረሳቸውን እንዲሁም በታዳሚዎቹ ላይ ድንጋይ መወርወራቸውን ዘግበዋል። በስዊድን በአስር ሺህ የሚቆጠሩ ኤርትራውያን እንደሚኖሩ የአሶሴትድ ዘገባ አመልክቷል። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ ነው። በካሜሩን ቦኮ ሐራም ባደረሰው ጥቃት 12 ሰዎች መገደላቸውን የአገሪቱ ወታደራዊ ባለሥልጣናት አስታውቀዋል። አሳ በብዛት በሚሰገርባትና ከቻድና ናይጄሪያ ጋር በሚዋሰነው አካባቢ በምትገኘው ዳራክ ደሴት ላይ ካለፈው ማክሰኞ ጀምሮ በደረሰው ጥቃት የሞቱትን ሰዎች ትክክለኛ ቁጥር ለማወቅ እየቀጠለ ባለው የቦኮ ሐራም ጥቃት ምክንያት አስቸጋሪ ቢሆንም 12 አስከሬኖችን ማግኘቱን የአገሪቱ ጦር አስታውቋል። አንዳንድ ነዋሪዎች ጸጥታው ወደ ተሻለ ስፍራ መሸሻቸውም ታውቋል። ከፍተኛ ትጥቅ ያነገቡ ነውጠኞች በቻድ ሐይቅ በኩል አድርገው በጀልባ ሰኞ ዕለት እንደደረሱና ሰለባዎቹ በሙሉ አሳ አስጋሪዎች መሆናቸውን ሰራዊቱ ጨምሮ አስታውቋል። የናይጄሪያ መንግሥትና ቦኮ ሐራም ጦርነት ከጀመሩበት ከ14 ዓመታት ወዲህ ግጭቱ ወደ ቻድ፣ ካሜሩንና ተዛምቶ 36,000 የሚሆኑ ሰዎች ሕይወታቸውን ሲያጡ 3 ሚሊዮን የሚሆኑት ደግሞ ተፈናቅለዋል ሲል የተባበሩት መንግሥታት ድርጅት አስታውቋል። በመጨረሻም በአንድ ዓለም አቀፍ ውድድር ላይ ስፖርተኛ አይደለችም የተባለች ተወዳዳሪ መሳተፏን የሚያሳይ ቪዲዮ በስፋት መሰራጨቱን ተከትሎ የሶማሊያ ኦሎምፒክ ኮሚቴ አገሪቱን አዋርደዋል በሚል የአትሌቲክስ ኃላፊውን ከሥራ አግደዋል። የሶማሊያው የስፖርት ሚኒስትር መሐመድ ባሬ መሐመድ ትናንት እንዳስታወቁት በቻይና በመካሄድ ላይ ባለው የበጋ ዩኒቨርሲቲዎች አትሌቲክስ ውድድር ላይ በ100 ሜትር ሩጫ የተሳተፈችው ሴት ስፖርተኛም ሯጭም አይደለችም ብለዋል። የሶማሊያ ዩኒቨርሲቲ ስፖርት ማኅበር የሚባል ተቋምም እንደሌለ ሚኒስትሩ ጠቅሰው የሶማሊያ አትሌቲክስ ፌዴሬሽን ሊቀመንበር የሆኑት ካዲጆ ሀዲር እንዲታገዱ የሀገሪቱን የኦሎምፒክ ኮሚቴን ጠይቀዋል። ናስር አቡካር አሊ የተባለችውና በሩጫው የተሳተፈችው ሴት በዘመድ አዝማድ የተመረጠች ነች ሲሉ ሚኒስትሩ ከሰዋል። ሶማሊያውያን ሩጫውን በቪዲዮ ካዩ በኋላ በማኅበራዊ ሚዲያ ቁጣቸውን ገልጸዋል። ናስሮ አቡካር አሊ የተባለችው ሯጭ በበኩሏ የተመረጠችው ተወዳድራ እንደነበር ነገር ግን ከውድድሩ በፊት እግሯ እንደተጎዳ ተናግራለች። አድማጮች በዚሁ የምሽቱን ዜና እናጠቃልላለን። ለቀሪ ክፍለ ጊዜ ወደ ኤደን መራቸዋሉ።
ከዓለም ዙሪያ ከተጠናቀሩ ዜናዎች ጋር እንግዲህ ወልዴ ነበር። ለዜናዎቹ አመሰግናለሁ። በመከታተል ላይ የምትገኙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ወደ እናንተ የሚደርሰውን የሐምሌ 27 ሐሙስ ምሽት 2015 ዓ.ም መሰናዷችን ነው። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። መሰናዶን በመምራት ኤደን ገርሞ፣ በዝግጅቱ ጽዮን ግርማ፣ በቅንብሩ ብርሃን ኃይሉ እንዲሁም ደግሞ በዌብና ማህበራዊ ድረገጽ አዋየው ገበያው፣ በዲጂታልና በምስልና ድምጽ ቅንብሩ ደግሞ ግርማ ደገፋና ሲሳይ አሸናፊ አብረውናሉ። እናንተም አብራችሁን ታመሹ ዘንድ እንጋብዛለን። አሁን ለዕለት ወደ ያዝነው አብይ ዘገባ እንሻገር። የፌዴራል መንግስት በአማራ ክልል የጸጥታ መደፍረስ ጣልቃ እንዲገባ ርዕሰ መስተዳደሩ ጠየቁ። በአማራ ክልል የተከሰተውን የጸጥታ መደፍረስ ለመቆጣጠር ለክልሉ አዳጋች እንደሆነ የገለጸው የርዕሰ መስተዳደሩ ጽህፈት ቤት የፌዴራል መንግስቱ በህገ መንግስቱ መሰረት ጣልቃ ገብቶ ተገቢውን እርምጃ እንዲወስድ በዛሬው ዕለት ጠይቋል። የኢትዮጵያ ፕሬስ ድርጅት በክልሉ ፕሬዝዳንት ዶክተር ይልቃል ከፋለ የተፈረመውና በአድራሻ ለጠቅላይ ሚኒስትሩ ጽህፈት ቤት የተጻፈውን ደብዳቤ አያይዞ ባወጣው ዘገባ ፌዴራል መንግስቱ በሀገሪቱ ህገ መንግስት መሰረት አስፈላጊውን እርምጃ እንዲወስድ ሲል ክልሉ መጠየቁን አስታውቋል። በተያያዘ በአማራ ክልል የተለያዩ አካባቢዎች በመከላከያና ፋኖ መካከል ያለው የተኩስ ልውውጥም ዛሬም መቀጠሉንና ኢንተርኔት መቋረጡን ነዋሪዎች ተናግረዋል። ኬኔዲ አባተ ዝርዝር ዘገባ አለው።
የአማራ ክልል ርዕሰ መስተዳድር በዚሁ ደብዳቤያቸው በክልሉ የተከሰተው የሰላም መደፍረስ ከፍተኛ ሰብአዊ፣ ማህበራዊና ኢኮኖሚያዊ ኪሳራ እያስከተለ እንደሚገኝ ጠቅሰው ሁኔታውን በመደበኛ የህግ ማስከበር ስርዓት ለመቆጣጠር አዳጋች በመሆኑ የፌዴራል መንግስቱ በህገ መንግስቱ መሰረት ተገቢውን እርምጃ እንዲወስድ ጠይቀዋል። የኢትዮጵያ ፕሬስ ድርጅት በክልሉ ፕሬዝደንት ዶክተር ይልቃል ከፋለ የተፈረመውንና በአድራሻ ለጠቅላይ ሚኒስትሩ የተጻፈውን ደብዳቤ አያይዞ ባወጣው ዘገባ ፌዴራል መንግስቱ በአገሪቱ ህገ መንግስት መሰረት አስፈላጊውን እርምጃ እንዲወስድ ክልሉ መጠየቁን አስታውቋል። በክልሉ መንግስት ይህ ጥያቄ ከመቅረቡ አስቀድሞ የኢትዮጵያ ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ደመቀ መኮንን በማህበራዊ የትስስር ገጻቸው ላይ የአማራ ክልል ሁኔታን አስመልክተው ባሰፈሩት ጽሁፍ በክልሉ የተለያዩ አካባቢዎች የሚታዩ የጸጥታ ችግሮች አሳሳቢ የሆኑ መጥተዋል ብለዋል። በመሰረቱ ብዙ ምላሽ ያላገኙ ጥያቄዎች ይኖራሉ ያሉት አቶ ደመቀ እነዚህን ችግሮች መፍታት ግን ተቃሚው መንገድ ሰላማዊና የውይይት አግባብ ነው ብለዋል። ከዚህ ውጪ ያለው አካሄድ የጥያቄዎችን መፍቻ መንገድ የሚያደናቅፍ፣ በዘላቂነት ሊታዩ ይገባቸዋል የምንላቸውን ጉዳዮችም እንዳይፈቱ የሚያወሳስብ አካሄድ ነው ሲሉም አስጠንቅቀዋል። አክለውም ከለውጡ ብዙ የተጠበቅናቸው ግን ደግሞ ምላሽ ያላገኘንባቸው ያላረኩንና ሌሎች ችግሮችና ስሜቶች ይኖራሉ ካሉ በኋላ እነዚህን ጉዳዮች ቆም ብለን በማሰብ በሰላም መንገድ ዘላቂ መፍትሄ እንዲያገኙ ማድረግ ተገቢ ነው የሚል መልእክት አስፍረዋል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለም እንዲሁ ትናንት አመሻሽ ላይ በሰጡት መግለጫ እርስ በርስ መጠፋፋት ዘላቂ ችግር እንጂ ዘላቂ ሰላም አያመጣም ማለታቸውን መዘገባችን ይታወቃል። ልዩነት ያለው አካል ሁሉ ነፍጡን አስቀምጦ ወደ ውይይት ይምጣ ብለውም ነበር። ዛሬ ይፋዊ ጥያቄ ማቅረባቸው ከመታወቁ በፊት ትናንት በሰጡት መግለጫ የክልሉ የጸጥታ መዋቅርና የአገር መከላከያ ሰራዊት የህግ የበላይነትን ለማስከበር እየተንቀሳቀሱ ነው ማለታቸው ይታወቃል። የክልሉ መንግስት ለፌዴራሉ መንግስት እርምጃ እንዲወሰድ ጥያቄ ከማቅረቡ አስቀድሞ በመከላከያ ሰራዊትና በፋኖ ታጣቂዎች መካከል የተኩስ ልውውጦች ሲደረጉ መቆየታቸው የሚታወስ ነው። በአማራ ክልል የተለያዩ አካባቢዎች በዛሬው ዕለትም የተኩስ ልውውጥ ሲካሄድ መዋሉን ለአሜሪካ ድምጽ አስተያየታቸውን የሰጡ ነዋሪዎች ተናግረዋል። የኢንተርኔት አገልግሎትም ከትናንት ምሽት ጀምሮ መቋረጡን ገልጸዋል። አስተያየት ከሰጡን ማንነታቸው እንዲጠቀስ ያልፈለጉ የክልሉ ነዋሪዎች መካከል የሆኑት የሰሜን ሸዋ ዞን ሸዋሮቢት ከተማ ነዋሪው ዛሬ ከማለዳ ጀምሮ በፋኖና በመከላከያ መካከል ከባድ ያሉት የተኩስ ልውውጥ ሲካሄድ መዋሉን ተናግረዋል።
ጠዋት ጀምሮ ነው የሚታኮሱት።
አሁን ማና ማን ነው እየተታኮሰ ያለው?
ፋኖና መከላከያ ነው። ጠዋት ጀምሮ ተኩስ ነው፣ እስካሁን አልቆመም።
በሰዎች ላይ ስለደረሰ ጉዳትስ የሚታወቅ ነገር ይኖራል?
ማናወቀ ማንም ማንም የወጣ የለም ከቤቱ። ከባድ መስተዳ ነው የሚተኮሱት።
እዛው ሸዋሮቢት ከተማ ውስጥ ነው?
ከተማ ውስጥ አይደለም፣ ዳር ማዳር ላይ
ወደ ከተማው መግቢያና መግቢያ ላይ ሆኖ ነው የሚተኩሱት። በጣም የሚተኩሱት አንዳንዴ እዚህ ከተማ ውስጥ የሚተኩሳል፣ አንዳንዴ ያው ተራራና ተራራ ላይ ሆኖ።
ከጠዋት ጀምሮ እስካሁን አላቆመም ተኩሱ?
አዎ አላቆመም።
የኢንተርኔት አገልግሎት አለ?
አይሰራም።
ከመቼ ጀምሮ ነው?
ማታ 4 ሰዓት አካባቢ ነው።
ከማዕከላዊ ጎንደር ዞን ደንቢያ አካባቢ ያናገርናቸው አስተያየት ሰጪም እንዲሁ የተኩስ ልውውጥ እየተደረገ መሆኑንና ኢንተርኔት መቋረጡን አመልክተዋል።
አሁን ያለሁት እኔ እዚህ ደንቢያ ላይ ነው ያለሁት። ከባድ ነው ያለው ሁኔታ። እዛ ሽዋ ደቦና 18 አካባቢ እዛ አካባቢ ከበድ ብሏል። ያው መቼ መሰለ በባለፈው ሮብለት ጀምሮ ነው እዛ ገበታ ለሀገር ላይ መጣው በጾሙ በሪያርዶ ገዳሙ እዛ ለምን ታርዳላችሁ በዛ የተነሳ ነው ምክንያቱ የተጀመረው። አሁን ውጊያው እንደቀጠለ ነው። በጣም ሸዋ ዳቦና ሐምሌ 5 18 አካባቢ ማራቂ አካባቢ በጣም ኃይለኛ ውጊያ አለ።
ኢንተርኔትስ ይሰራል?
አይሰራም፣ አይሰራም። በዋይፋይ ራሱ አይሰራም።
ኢንተርኔት በቪፒኤንስ ሞክራችኋል?
አዎ በቪፒኤን ሞክረናል፣ አይሰራም።
በሰሜን ወሎ ዞን ቆቦ ከተማ አካባቢ ከሶስት ቀናት በፊት ሲካሄድ በነበረው የተኩስ ልውውጥ ምክንያት ተዘግተው የነበሩ የንግድ ቤቶችና የከተማው ውስጥ እንቅስቃሴዎች ዛሬ መመለሳቸውን የነገሩን የከተማዋ ነዋሪ ደግሞ ከትናንት ምሽት ጀምሮ ኢንተርኔት መቋረጡን ገልጸዋል። ይህም ነዋሪውን እንዳሳሰበ አብራርተዋል።
ዛሬ እንግዲህ ሌሊት አካባቢ መስለኛል ስነስተ ያየሁት ኮኔክሽን እንደተቋረጠ ነው። ከሞባይል ዳታ በተጨማሪ ዋይፋይ ይሰራል ብለን አስበን ነበር። ዋይፋይም እንዲሁ ተቋርጧል። ኢንተርኔት መቋረጡ ከፍተኛ የሆነ ስጋት ፈጥሯል። ህብረተሰቡም እያወራ ያለው መንግስት ከፍተኛ የሆነ ኦፕሬሽን መስራት ስለፈለገ ኢንተርኔቱን አቋርጦታል የሚል ወሬ ሲነዛ ነው ያለው። በሱ ምክንያት ህብረተሰቡ ከፍተኛ የሆነ ጭንቀት ቴንሽን ውስጥ ነው የገባው። መረጃ በመታፈኑ ምክንያት መረጃ ማግኘት አልቻለም። ያው እንደሚታወቀው ከቅርብ ጊዜ ወዲህ ከቴሌቪዥን ከሬዲዮ በተሻለ ሁኔታ ማህበራዊ ሚዲያዎች ከፍተኛ የሆነ ጠቀሜታ አላቸው። ጉዳት እንዳላቸው ሁሉ ከፍተኛ የሆነ መረጃ ማድረሻ ነገሮች ናቸው። ከዚሁ ጋር ጎን ለጎን አንዳንድ ኢኮኖሚ እንቅስቃሴዎችን ኮንትሮል የምናደርግበት ነው ኢንተርኔት እንደሚታወቀው። በዚህ ምክንያት ከፍተኛ የሆነ ጭንቀት፣ የመረጃ እጥረት፣ እጦት ችግር ውስጥ ነው ገብተን ያለው እንደግለ እንደኔም እንደ ህብረተሰቡ።
ከደሴ ከተማ አስተያየታቸውን የሰጡን ሌላ ግለሰብ ደግሞ ምንም እንኳን በደቡብ ወሎ ዋና ከተማና በአካባቢዋ እስካሁን ግጭትም ይሁን የተኩስ ልውውጥ ባይኖርም ኢንተርኔት ግን መቋረጡን ተናግረዋል።
እንግዲህ ትናንትና ማታ ጀምሮ ነው ኢንተርኔቱን የዘጉት። ዳታም አይሰራም፣ በዋይፋይም አይሰራም። ስለዚህ አሁን አንዳንድ በዚህ በኢንተርኔት ስራ የሚሰራ ሰዎች ተቸገርን።
በኢንተርኔት ነው የምትሰራው አንተ?
አዎ በኦንላይን ነው ስራ የምንሰራው። ስለዚህ በዳታም አይሰራም፣ በዋይፋይም አይሰራም። ከትናንትና አጀምሮ ነው የተዘጋው። ስራችን ያው ተስተጓጎለ።
ከምስራቅ ጎጃም እናርጅና እናውጋ ወረዳ አስተያየታቸውን የሰጡን ነገር ግን ድምጻቸው አየር ላይ እንዳይውል የጠየቁ ግለሰብም በወረዳዋ ከተማ ደብረ ወርቅ ትናንት ከምሽት ጀምሮ ዛሬ እስከ እኩለ ቀን ድረስ ከባድ ተኩስ እንደነበረ ነግረውናል። የኢንተርኔት አገልግሎትም መቋረጡን ነው የገለጹት። የአማራ ክልል መንግስት በህገ መንግስት መሰረት የፌዴራሉ መንግስት ተገቢ ያለውን እርምጃ እንዲወስድ ጥያቄ ካቀረበ በኋላ ከፌዴራሉ መንግስት በኩል እስካሁን በይፋ የተባለ ነገር የለም። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ግን በማህበራዊ የትስስር ገጻቸው ላይ ባሰፈሩት ጽሁፍ የመከላከያ ሰራዊት በክልሉ የህግ የበላይነትን ለማረጋገጥ የሚያደርጋቸውን እንቅስቃሴዎች ለማደናቀፍ የሚጥሩ ያሏቸውን አካላት ተችተዋል። በሰራዊቱ ላይ ስም የማጥፋት ዘመቻ እየተደረገ እንደሆነ የገለጹት ሚኒስትሩ ጽንፈኞችና በሰው ህይወት በመነገድ ኪሳቸውን የሚያደልቡ ያሏቸውን እነዚህን አካላት ከድርጊታቸው መቆጠብ ይኖርባቸዋል ሲሉ አሳስበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ጣቢያ ስቱዲዮ 18 ወደ እናንተ የሚደርሰውን የሐሙስ ምሽት ዝግጅታችን ነው። የዕለቱ አብይ ርዕስ ዘገባ እዚህ ላይ ተጠናቋል። የትንታኔው መጽሔት ይቀጥላል። በጉራጌ ዞን መስቃንና ማረቆ ወረዳዎች የአካባቢ ግጭት መረጋጋቱን ፖሊስ አስታወቀ። የሰላማዊ ሰዎችን ግድያ ተከትሎ በደቡብ ክልል ጉራጌ ዞን በመስቃንና ማረቆ ወረዳዎች አካባቢ ዳግም የተቀሰቀሰውን የጸጥታ ሁከትና ግጭት የመከላከያ ሰራዊትና የክልሉ ፖሊስ ማረጋጋቱን የክልሉ ፖሊስ ኮሚሽነር አለማየሁ ማሞ አስታውቀዋል። በምስራቅ መስቀን ሰሜን ዲዳ በመትባል ቀበሌ ወደ ገበያ በማቅናት ላይ ነበሩ 7 ሰዎች እንደተገደሉ ፖሊስ ማረጋገጡን ገልጸዋል። ነዋሪዎች አካባቢው እንደተረጋጋና ወደ አንጻራዊ ሰላም እንደተመለሰም ተናግረው ዳሩ ግን ወንጀለኞቹ ባለመያዛቸው የደህንነት ስጋት እንደሚሰማቸውም አስታውቀዋል። ከሰኔ 25 ቀን እስካለፈው ቅዳሜ 22 ቀን ድረስ 20 ሰዎች እንደተገደሉ የምስራቅ መስቃን ወረዳ ፖሊስ ለአሜሪካ ድምጽ መግለጻቸው አይዘነጋም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝር ዘገባ አለው።
የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ ዳግም ባገረሸ ግጭት ሰላሙ ታውኮ የነበረው በጉራጌ ዞን የምስራቅ መስቃንና የማረቆ ወረዳዎች አካባቢ ወደ መረጋጋት እንደተመለሰ በስልክ ለአሜሪካ ድምጽ አስታውቀዋል። በአካባቢው በተፈጠረው አለመረጋጋት የሰላማዊ ሰዎች ህይወት እንዳለፈም ገልጿል።
የሰመንዲዳ ቀበሌ ነዋሪዎች ወደ ገበያ እየመጡ መንገድ ላይ አጥፍተው በውል ያልታወቁ ሰዎች በተኩሱት ጥይት ነው ወደ 7 የሚሆኑ ሰዎች ህይወታቸውን ያጡትና ከዛ ጋር ተያይዞ በአካባቢው በባለ መረጋጋት ተፈጥሮ ነበር። ነገር ግን በአካባቢው ያለ የጸጥታ ኃይል ፈጥኖ ደርሰው ተከላከለበትና በአሁኑ ጊዜ አገር መከላከያ ሰራዊትም በአካባቢው ተገኝቶ ሁለቱንም በብሔር ተለያይቶ ግጭቱ በመፍጠር ነው ያገቡት። ስለዚህ እነዛን የማረጋጋት ሽማግሌዎችን ላፍለት እንዲወስዱ የማድረግ በዚህ ወንጀል ሳተፉ አካላትም በቀሉበት ይዞ ወደ ህግ እንዲቀርቡ የማድረግ ስራ እየሰራ ያለበት መታል ያለው በአሁኑ ጊዜ።
ስማቸው እንዳይገለጥ ጠየቁን የአካባቢ ነዋሪ በሰጡት አስተያየት አካባቢው መረጋጋቱን ተናግሯል።
ምንቻሉ ሌላ ሰላሙ ሰላም ነው። ከዚህ ከዛን ቀን ወዲህ ብዙ እንትን የለም፣ ብዙ ትችል የለም። ሌላ ጊዜ በማታ ይተኮሳል ምን ይባላል። ሰላም ነው እስካሁን ድረስ ሌላ ነገር የለም። ዛሬም ያው መከላከያ ያገባ መሰለኝ አልፈዋል።
የሰው ነፍስ ያጠፉ ግን እስካሁን እንዳልተያዙና በስጋት ውስጥ እንደሆነም ገልጿል።
ማንም የተያዘ የለም። ማንም አንድ የዛን ቀን ብቻ አንድ ለራሱ ማሳ እየሰራ የነበረውን ሰፈሩ ሲቃጠልበት የመታ ተይዟል እንጂ ሌላ ማንም የተያዘ የለም።
የወንጀል ፈጻሚዎቹ ማንነት እንደተለየና በቁጥጥር ስር ለማዋል የተቀናጀ ክትትል የተደረገ እንዳለ ኮሚሽነሩ አመላክቷል።
ግንባር ቀደም ሰዎች እስካሁን አልተያዙም። ምክንያቱም አደጋ አድርሰው ጉዳት አድርሰው አካባቢ ተሰውሯል። ስለዚህ ግን ይህን የመራው ወደ አመፅ የቀሰቀሰው አካል ያው ከሁለቱም በኩል የሚታወቅ እና እየተጣራ ያለ ስለሆነ እነዚህ ሰዎች ተይዞ ለህግ የሚቀርቡ ይሆናሉ። በአሁኑ ጊዜ ግን አሁን በዚህ ጉዳይ ወዲያው እጅ ክፍኝ የተያዘ ሰው የለም። አደጋ ደርሷል፣ ከአካባቢ ሸሽተዋል።
በመስቃንና በማረቆ ወረዳዎች አካባቢ ያለው የጸጥታ ችግር በአንድም ይሁን በሌላም በምስራቅ መስቃን ስር የተካለሉ 9 ቀበሌዎች የይገባኛል ውዝግብና ከማረቆ ብሔረሰብ በልዩ ወረዳ መዋቅር ከመደራጀት ጥያቄ ጋር የተያዘ ነው ሲሉ የአካባቢ ነዋሪዎች ይናገራሉ።
ወረዳ ጉዳይ የማረቆ ጉዳይ ነው። 9 ቀበሌ ደግሞ ያለው ህዝብ ወደ ማረቆ ወረዳ መካለል አለብን የሚል ነው። በዚህ የተነሳ ነው ችግሮች እየተፈጠሩ ግን ያም እንዳይካለል እየተደረገ ያለው። ሙሉ በሙሉ ችግር ፈጣሪ ባለስልጣን ነው። በቃ ክልልና ዞን ያለ ባለስልጣን ነው። ምክንያቱም እንዳይመለስ ህዝቡን ቢያወያዩት ህዝቡ ቢወያይ ህዝብን ችግር ምን ቢል አንድም ሰው አይሞትም። ሁሉም አንድ የሆነ ህዝብ ነው ያለው። አንድ ሰው አላልዶ ያለ ህዝብ ነው ያለው። ይህን እንዳይደርግ የሚያደርገው ባለስልጣን ነው።
ግጭቱ ዳግም የተቀሰቀሰውም ከወራት በፊት የመስቃን ቤተ ጉራጌዎችና የማረቆ ግጭት በእርቀ ሰላም ተቋጨ በተባለ ወቅት ይፈጸማል የተባለው ስምምነት ባለመፈጸሙ ነው ይላሉም። በአካባቢው ግጭት በሰውና ንብረት ላይ ጉዳት መድረሱን የተናገሩት ኮሚሽነሩ የሰዎችን ህይወት በማጥፋትና አመፅ በማስነሳት የሚመለስ የህዝብ ጥያቄ የለም ሲሉ አስጠንቅቋል። የመስቃን ቤተ ጉራጌና የማረቆ ብሔረሰብ ጥያቄ የሚመለሰውም በህግ አግባብና አዲስ በሚቋቋመው ክልል ስልጣን ስር ነው ሲሉ ተናግሯል።
በቀጠናው ላይ ያለው ጥያቄ አለ። ያ ጥያቄ ግን የሚፈታበት መንገድ በግልጽ በክልል ደረጃ ተቀምጧል። ምክንያቱም ማረቆ ጋር ያለ ጥያቄ ብቻ አይደለም። በክልላችን በርካታ አካባቢዎች ላይ ያደረጃዊ ጥያቄዎች አሉ። የዞን እንዲሆን ጥያቄ፣ የልዩ ወረዳ እንዲሆን ጥያቄ፣ የክልል እንዲሆን ጥያቄዎች አሉ። ስለዚህ እነዚህ ጥያቄዎች ግን በህዝቡ እምነት አስቀድሞ የክልል ጥያቄ ምላሽ ያገኛል ነው።
በአካባቢው ባለው የጸጥታ ችግር ከወርሃ ሰኔ 25 ቀን እስከ ሐምሌ 22 ቀን 2015 ዓ.ም ባለው ጊዜ ውስጥ 20 ሰዎች መገደላቸውን የምስራቅ መስቃን ወረዳ ፖሊስ ለአሜሪካ ድምፅ ገልጾ ነበር። በየዕለቱ የሚፈጸመውን ወንጀል መንግስት ስለምን ማስቆም አልተቻለም ተብለው የተጠየቁ የጠየቁት ኮሚሽነር አለማየሁ
እንደኛው ቢሄር ድሞት ሌላ ደግሞ ያን ለማመጣጠን እንደ መስራት አይነት የሚደረጉ ነገሮች አሉና እነዚህ የተለማመሩ ከፍ ያሉ የመጡ ናቸው ማለት አሁን የሚቆጠረው ነገር ቁጥሩ ይሄ ነው የሚለው ነገር ትክክለኛ አባታ ላይሆን ይችላል ግን በምንም አይነት ሁኔታ የሰው ህይወት መጥፋት የለበትም መሞት የለበትም
በየጊዜው የሚፈጸመውን ግድያ ባለማስቆም የጉራጌ ዞንና የደቡብ ክልል መንግስት ኃላፊነት መውሰድ እንዳለባቸው ነዋሪዎች ተናግረዋል
ባለስልጣን የህዝብ ህይወት ወገን እርስት እያስከለከለ ያለ ሰዎች እንዲሞቱ እያደረገ ያለ የህዝብ ጥያቄ ማንነት ጉዳይ በአጭሩ የሚፈታውን እያንዛዘ ነከነ ጉዳይ እያለ በሽማግሌ ቁጭ አድርጎ በራጋ ጉዳ በጥቁር ታስሮ የተፈታ ነገር ያለቀ ነገር ዳግም እንዲያገረሽ ያስደረገ ቃል የተገባ ነገር ሲቀር ጉዳዩ እንደፈረስና ይኸው ዛሬ ሁለቱም ክፍል እየሞተ እየሸሸ ኑሮን እየተፈናቀለ ነው ሁለቱም ክፍል
ኮሚሽነር አለማየሁ የተገደሉ ሰዎችን ቁጥርና የደረሰውን ጉዳት የሚያጣራ መርማሪ ቡድን ተቋቁሟል ብሏል በሌላ በኩል በግጭቱ የተፈጸመውን ግድያ አስመልክቶ ጎጎት ለጉራጌ አንድነትና ፍትህ ፓርቲ ሰሞኑን ባወጣው መግለጫ ከአምሌ 12 እስከ 22 ቀን 2015 ዓ.ም ተመረተ በመስራቅ መስቃን ወረዳ በተፈጸመ ጥቃት 18 ሰዎች እንደተገደሉ አስታውቋል ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም
በጋምቤላ ክልል የተጣለው የሰዓት እላፊ ገደብ ማሻሻያ እንደተደረገበት የክልሉ መንግስት አስታወቀ። ማሻሻያው የተደረገው የጸጥታ ሁኔታ መሻሻል በማሳየቱ እንደሆነም ተጠቅሷል። የከተማው ነዋሪዎች ግን አሁንም የጸጥታ ስጋት እንዳለባቸው እየተናገሩ ይገኛሉ። ባለፈው ሁለት ሳምንት በክልሉ ለተከሰተው ግጭትና ለደረሰው ጉዳት እጃቸው አለበት የተባሉ ኃይሎች በህግ እንዲጠየቁም ያነጋገርናቸው ነዋሪዎች ጠይቀዋል። ናኩር መልካ ዝርዝር አለው።
በጋምቤላ ክልል በኢታንግሊዩ ወረዳ በተከሰከሰ ግጭት በርካታ ሰዎች መገደላቸውንና ሌሎች ብዙዎች መፈናቀላቸውን ተከትሎ የክልሉ መንግስት አውጥቶት የነበረው የሰዓት እላፊ ገደብ ማሻሻያ እንደተደረገበት የክልሉ የጸጥታና ሰላም ግንባታ ቢሮ ምክትል ኃላፊ አቶ ኡቶ ኡኮት አስታውቀዋል።
ያው የሰዓት እላፊ ተነስተዋል፣ ማሻሻያ ተደርጓል። ባለፈው ሳምንት ክልሉ መንግስት የወሰነው ከ12 ሰዓት ጀምሮ ነበረ። ነገር ግን አሁን ክልሉ የጸጥታ አካላት ከፌደራል ጸጥታ አካላት ጋር በሰሩ ስራ ያለው የጸጥታ ሁኔታ ረገብ ስለሆነ ያላቸው እንቅስቃሴዎች ማሻሻያ እንዲደረግ ነው የተወሰነው። በተለይ የሞቶር ሳይክል 12:30 እንቅስቃሴ እንዲያቆም ነው። የሰዎች እንቅስቃሴ ግን እስከ 3 ሰዓት ብቻ ነው የተላለፈው። ይህ የተወሰነበት ምክንያት ያለው ጸጥታ ሁኔታ ከነበረበት ማሻሻያ ስላደረገና የነበሩ ኤሌክትሪኮች ስለተቀነሰ ነው።
አቶ ኡቶ እንደገለጹት ማሻሻያ የተደረገው የጸጥታ ሁኔታ መሻሻል በማሳየቱ እንደሆነ ጠቁመዋል። ስማቸው እንዳይጠቀስ በስልክ የጠየቁ የጋምቤላ ከተማ ነዋሪ ከተማው ወደ ተረጋጋ መደበኛ ሁኔታ እየገባ እንደሆነ ገልጸዋል።
መራሩ እዚህ የተገማገመው ናት። ገማው ደግሞ ከሰጣው ጋር ተያያዘ ነው። ክልሉ መንግስት ሳትላፊ ገደብ ጥሎ ነበረ። ዛሬ ደግሞ አሻሽሎታል። ክልሉ አቅም በላይ በመደበኛ ማስጠበቅ ስላልቻለ፣ ማርገብም ስላልቻለ ያው ኮማንድ ፖስት ነው መከላከያ እና ፌዴራል ፖሊስ ነው እንግዲህ አካባቢውን እየጠበቀ ያለው። ፌዴራል ፖሊስም ከተማ ውስጥ ሰዓት እላፊ ገደቡን እያስከበረ ነው። እንደት ቤቶች በተባለው ሰዓት ላይ እንዲዘጉ፣ ሰውም በተባለው ሰዓት ላይ ቤቱ ተሰብስቦ እንዲሄድ፣ ትናንትናም እንደዚህ እያደረጉ ነው። ሁሉም እንግዲህ ክፍት ናቸው። ባንክም ክፍት ነው፣ ቢሮዎችም ክፍት ናቸው። ስራም የተመለሰ ነው።
የክልሉና የፌዴራል ጸጥታ ኃይሎች በጋራ እየሰሩ ቢሆንም በህብረተሰቡ ላይ ዝርፊያም እየፈጸሙ የሚገኙ አካላት መኖራቸውን ተናግረዋል።
ችግሩ ምንድን ነው? አሁን ሌቦች ናቸው እንግዲህ መናገር ይቻላል። ሌቦች እያስቸገሩ ነው። በጠራራ ፀሐይ ዘርፋሉ። እነዚያ ነው እንግዲህ አሁን ትንሽ ችግር የፈጠረ ያለው።
ሌላው የጋምቤላ ከተማ ነዋሪ ጸጥታው ምንም ያህል እየተሻሻለ ቢመጣም አሁንም ስጋቶች እንዳሉ ገልጸው ባለፈው ሁለት ሳምንት ከተፈጸመው ጥቃት ጋር ተያይዞ እጃቸውን ያስገቡ ኃይሎች በህግ መጠየቅ እንዳለባቸው አመልክተዋል።
በጣም አሳሳቢ ነው። ብቻዬን መሄድ አትችልም ወደ ሌላው ቦታ። ስትሄድ በዛው የምትጠፋበት ሁኔታ ይፈጠራል እና አሁንም ሰው ሁሉ ጥንቃቄን እየወሰዱበት ነው። በዚህ ምክንያት ከፍተኛው ችግር ነው ያለው። ይኸው ተረጋግቷል እየተባለ ያለው የአጼት ነው። በበኩሉ ችግሩን እንዲፈታው የሁሉም ሰው ምኞት ነው። ሁኔታ እንዲረጋጋ ማድረግ ያለበት ነገር ምንድን ነው? መንግስት ራሱን አሁንም ግምገማ እያደረገ ነው። ይህ የሚደረገው ግምገማ እጃቸው ያለባቸው ሰዎችም ተይዞ ቢታሰር ጥሩ ነው። ወደ ህግ መግባት አለበት ነው የምናስበው። ሁላችን እንደዛ ነው።
ከሁለት ሳምንት በፊት በክልሉ ተከስቶ በነበረው ግጭት በርካታ ሰዎች ስለመገደላቸው፣ ጉዳት ስለመድረሱ፣ ንብረትም ስለመዘረፉና ስለመውደሙ የአካባቢው ነዋሪዎች ጠቅሰን ከዚህ ጋራ በተገናኘ በቁጥጥር ስር የዋሉ ሰዎች ይኖሩ እንደሆነ የተጠየቁት የክልሉ የጸጥታ ኃላፊ አቶ ኡቶው ጠቅለል ያለ ምላሽ ሰጥተዋል።
በዚህ ዙሪያ ላይ ስራ እየተሰራ ነው፣ ለማስተካከል ማለት ነው። ለዚህ ነው የሰዓት ገደብ ማሻሻያ የተደረገው። ማሻሻያ ተደርጓል። ለዚህ ደግሞ ስራ እየተሰራበት ነው ያለው። ያለው ሰላም እንዲወርድ፣ ህዝቦች በሰላም ወጥቶ በሰላም እንዲገቡ መስራት ያለባቸው ስራዎች በተለይ እንደ ጸጥታ እየተሰራ መሆኑ በጠቅላሉ በሱ ብትወስደው።
በጉዳዩ ላይ ሰፋ ያለ መረጃ ማግኘት ባንችልም በጋምቤላ ክልል የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት የሚያስችል የግምገማ መድረክ እየተካሄደ እንደሚገኝ የክልሉ ብልጽግና ፓርቲ ጽህፈት ቤት ከጥቂት ቀናት በፊት በማህበራዊ ገጹ ላይ አስፍሯል። ግምገማው ቀጥሎ እየተካሄደ ስለመሆኑ የክልሉ ኮሚኒኬሽን ቢሮ ቢያስታውቅም በተሰጡት ውሳኔዎች ዙሪያ ሰፊ መረጃ ለማግኘት አልተቻለም። የኢትዮጵያ ሰብአዊ መብቶች ኮሚሽን በወቅቱ ባወጣው መግለጫ ብሔርተኛ ታጣቂ ቡድኖች በልዩ ልዩ የክልሉ ወረዳዎች በፈጸሙት ጥቃት በርካታ ንጹሐን ሰዎች እንደተገደሉ አስታውቆ በጥቃቱ ምክንያት የአካል ጉዳት፣ የነዋሪዎች መፈናቀልና የንብረት መውደም መድረሱን ማመልከቱ ይታወሳል። በጋምቤላ ክልል ያለው የጸጥታ ሁኔታ እያደረሰ ካለው ከፍተኛ ጉዳትና የመብቶች ጥሰት አንጻር የመንግስትን ተጨማሪ ትኩረት ይፈልጋል ሲል በመግለጫው አሳስቦ ነበር። ለአሜሪካ ድምፅ ናኮር መልካ።
በትግራይ ክልል የሚገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶችና ኃላፊዎች በአክሱም ከተፈጸመው የኤጲስቆጶሳት ምርጫና ሹመት እንዲሁም መንበረ ሰላማ ከፍተኛ ቤተ ክህነት በሚል ከሚያደርጉት ክልላዊ እንቅስቃሴ ጋር በተያያዘ ትላንት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ የተላለፈባቸውን ውግዘት ከንቱ ውግዘት ሲሉ እንደማይቀበሉት ገለጹ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ሐምሌ 16 እና 23 ቀን 2015 ዓ.ም በአክሱም የተፈጸመውን ህገ ወጥ የኤጲስቆጶሳት ሹመት የሰጡና የተቀበሉ እንዲሁም መንበረ ሰላማ በሚል ቤተክርስቲያናዊ ትውፊት የማይታወቅ እንቅስቃሴ ያመነጩና ያስተባበሩ 4 ተሿሚ ሊቃነ ጳጳሳትን፣ 9 ተሿሚ መነኮሳትንና 2 ሌሎች ግለሰቦችን ከማዕረገ ክህነታቸው በመሻር ከቤተክርስቲያን አገልግሎትና አባልነት በመለየት ማውገዙን በትላንትናው ዕለት ባወጣው መግለጫ አስታውቋል። ለቅዱስ ሲኖዶሱ የውግዘት መግለጫ መልስ የሰጡት በክልሉ የሚገኙት አባቶች ውግዘቱ የትግራይን ህዝብ ያለ አባት ለማስቀረት የተላለፈና በጦርነት ጊዜ የተፈጸመው በደል ቅጥያ ነው ብለዋል። ሙልጌታ አጽብሃ ዝርዝር ዘገባ አለው።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ትናንት ረቡዕ ሐምሌ 26 ቀን 2015 ዓ.ም ባካሄደው አስቸኳይ የምልአተ ጉባኤ ስብሰባ ሐምሌ 16 እና 23 ቀን 2015 ዓ.ም በትግራይ ክልል በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተክርስቲያን 4 ሊቃነ ጳጳሳትና በእነርሱ እጅ መጫን የተሾሙ 9 ኤጲስቆጶሳትን እንዲሁም የትግራይ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ሰላማ ከፍተኛ ቤተ ክህነት የሚል እንቅስቃሴ በማነሳሳትና በማስተባበር ዋና ናቸው ያላቸውን 2 ግለሰቦች ማውገዙን አስመልክቶ ላወጣው መግለጫ በዛሬው ዕለት የትግራይ ክልል አህጉረ ስብከት አባቶች ምላሽ ሰጥተዋል። ሊቃነ ጳጳሳቱ ምላሹን በሰጡት መግለጫቸው ውግዘቱ ተቀባይነት የሌለው ከንቱ ውግዘት ነው ሲሉ ቅቡልነት እንደማይኖረው አስታውቀዋል። ይልቁንም ለሁለት ዓመታት በዘለቀው ጦርነት ወቅት በትግራይ ህዝብ ላይ በደል ሲፈጸም ቅዱስ ሲኖዶሱ ማውገዝ ሲገባው የጦርነት ደጋፊ ነበር ብሏል መግለጫው። ጦርነቱ በደል ተፈጽሞባቸዋል ያላቸውን የክልሉን አካባቢዎችም በስም ለይቶ ዘርዝሯል። መግለጫው ተቃውሞውን በመቀጠል ቅዱስ ሲኖዶስ ለህዝቡ ችግር መፍትሄ ለማበጀት እንዲሰራ በተደጋጋሚ ቢጠየቅም መልስ አለመስጠቱን አስታውሷል። በመሆኑም በትግራይና በውጭ ሀገራት ያሉ ምዕመናንን ለማጽናናትና አባት ለሌላቸው አባት ለመመደብ ሲባል አዲስ ኤጲስቆጶሳት መሾማቸውን አስረድቷል። በርዕሰ አድባራት ወገዳማት አክሱም ጽዮን ቤተ ክርስቲያን የተከናወነው የ9 ኤጲስቆጶሳት ሹመት አፈጻጸም የቤተ ክርስቲያን ቀኖና የጠበቀ እንጂ ውግዘት የሚገባው አልነበረም ሲል አድራጎቱን ተከላክሏል። በመግለጫው ላይ ማብራሪያ የሰጡትና ትላንት በቅዱስ ሲኖዶስ ከተወገዙት አባቶች አንዱ የሆኑት የሰሜን ምዕራብ ሽረ እንዳስላሴ ሀገረ ስብከት ሊቀ ጳጳስ ብፁዕ አባ ጴጥሮስ ውግዘቱ ተቀባይነት የሌለው ነው ሲሉ ተቃውመዋል።
ምክንያቱ ዛውገዘ በከንቱ ውግዝወቱ፣ በከንቱ ያወገዘ የተወገዘ ነው ይላል መጽሐፉ ራሱ። እኛ እኮ አሁንም ውግዘቱ ያልተቀበልነው አንዴ ቆርጠናል ብለን ነው። አብረን ብንኖር ኑሮ ሊያወግዙን ይችሉ ይሆናል። አብረን ለሌለን ሰዎች ቢያወግዙ የአሜሪካን ህዝብ ወይም የአሜሪካን አባቶች፣ የአፍሪካን አባቶች ወይም የሌላው ሀገር አባቶች እንደማውገዝ ነው የምንቆጥረው። ይሄ አንድ የተለያይተናል፣ ቆርጠናል። ስለዚህ አያገባቸውም። ይሄ ውግዘትም ድሮም አያገባቸውም፣ በማያገባቸው ገብተው ነው አሁን እያወገዙ ያሉ። ወፈ ገዝት የሚባል ወፍ ስታልፍ አውግዤሻለሁ እንደማለት ነው። ስለዚህ ወፈ ገዝት ነው የምንለው። ይሄ አልተቀበልነውም።
ውግዘቱ የትግራይ ህዝብ ያለአባት ለማስቀረት የተደረገና በጦርነት ጊዜ የተፈጸመውን በደል ቅጥያ ነው ሲሉ የገለጹት አባ ጴጥሮስ በክልሉ የተመሰረተውና መንበረ ሰላማ ከሳቴ ብርሃን ከፍተኛ ቤተ ክህነት ተብሎ የተሰየመው ተቋም ተጠናክሮ እንደሚቀጥል ገልጸዋል።
ምን ወደኋላ አንልም። መሾም ከፈለግንም እንሾማለን። እንደገና የሾምናቸው ኤጲስቆጶሳትንም ወደየ ምድብ ቦታቸው ልከን ስራ እናሰራቸዋለን። ስራ ይሰራሉ። ስለዚህ ምናልባት ያልሾምናቸው ወይም ደግሞ አስፈላጊ ሹመት የሚገባቸው ለአስፈላጊ ቦታ ካለም አጥንተን እንሾማለን። ምንም ማቆሚያ የለንም። እንቀጥላለን። እነሱ እያወገዙ እየተራገሙ መኖር ነው ስራቸው። እነሱ ይራገሙ። እንግዲህ የሚሰማቸው እግዚአብሔርም አይሰማም። በከንቱ የሚራገም በከንቱ የሚያወግዝ ሰው እግዚአብሔር አይሰማውም። ስለዚህ እኛ ጽዮንን ይዘን አምላካችን ፈጣሪያችንን ይዘን ወደፊት እንጂ ወደኋላ እንመለስም።
አክሱም ጽዮን ሕግ የሚወጣበት ነው ሲል የጠቀሰው መግለጫው በዚህ ቦታ የተፈጸመውን የኤጲስቆጶሳት ሹመት አለመቀበል ከሀቅ ጋር መጋጨት ነው፣ ውግዘቱም ልጅ ወላጁን እንደ ማውገዝ የሚቆጠር ነው በማለት ተችቷል። በቅዱስ ሲኖዶስ የተላለፈውን የውግዘት ውሳኔ ትርጉም ባይኖረውም ያለው መግለጫው ለመልካም ጉርብትና ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ውሳኔውን ዳግም እንዲያጤነው ጠይቋል። ይህ ካልሆነ ግን ከባድ ውሳኔ እንደሚወስን አስጠንቅቋል። ከባድ ያለውን ውሳኔ ግን መግለጫው አላብራራም። ከጦርነት መጀመር አስቀድሞ ለሰላም ጥረት እንደተደረገ በቅዱስ ሲኖዶስ የተገለጸው ከሀቅ የራቀ ነው ያለው መግለጫው እንዲያውም ትግራይ ለማጥፋት አጋዥ ፍለጋ ወደ ኤርትራ ሄደዋል በማለት ለሰላም እንዳልቆመ ወንጭሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አባ አብርሃም ከሁለት ሳምንት በፊት በቤተ ክርስቲያኒቱ ቴሌቪዥን በሰጡት ልዩ መግለጫ ጦርነቱ ከመቀስቀሱ አስቀድሞ የሰላም ኮሚቴ እንዲቋቋምና የእርቅ ሰላም ጥረት እንዲደረግ የትግራይ ክልል አህጉረ ስብከት አራቱም ሊቃነ ጳጳሳት ባሉበት ቀርቦ የነበረውን ሀሳብ እንዳልተቀበሉት በማውሳት ለአዲስ የኤጲስቆጶሳት ሹመት በመንስኤነት የቀረቡት የበደል ምክንያቶች ቅቡልነት እንደሌላቸው አብራርተው ነበር። የክልሉ አባቶች እና አገልጋዮች የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ሰላማ ከፍተኛ ቤተ ክህነት በሚል ያቋቋሙት ክልላዊ መዋቅር በቅዱስ ሲኖዶሱ የውግዘት መግለጫ በክርስቲያናዊ ትውፊት የማይታወቅ የታሪክ መሰረት የሌለው ሕገ ወጥ ነው ተብሎ መገለጹን አስመልክቶ አባ ሰላማ ከሳቴ ብርሃን የጵጵስና ስርዓትን ጨምሮ ስርዓተ ሃይማኖትን ወደ ኢትዮጵያ እንዲገባ ያደረጉ አባት እንደሆኑ አብራርቷል። የቅዱስ ሲኖዶሱ መግለጫ የተላለፈው ትናንት ሐምሌ 26 ቀን በዓለ እረፍታቸው የሚከበርበት ሆኖ ሳለ መንበረ ሰላማ ሃይማኖታዊ መሰረት የለውም የተባለው ስህተት ነው ሲል ውግዘቱን ተቃውሟል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
ዋሽንግተን የኒጀርን ወቅታዊ ሁኔታ በትኩረት በመከታተል ላይ ትገኛለች። ዋይት ሀውስ በኒጀር የተካሄደውን መፈንቅለ መንግስት በቅርበት እየተከታተለው እንደሆነ አስታውቋል። የዩናይትድ ስቴትስ ኤምባሲም ሰራተኞቹን ከምዕራብ አፍሪካዊቷ ሀገር ለማስወጣት ዝግጅት በማድረግ ላይ ይገኛል። የመፈንቅለ መንግስቱ መሪዎች በዴሞክራሲያዊ መንገድ የተመረጡትን ፕሬዚዳንት እስከፊታችን እሁድ ወደ ስልጣን እንዲመልሷቸው የጊዜ ገደብ ከሰጣቸው ከምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኤኮዋስ ጋር ተፋጠዋል። ዩናይትድ ስቴትስ ብቻ ሳትሆን ሞስኮና ቤጂንግም የኒጀርን ወቅታዊ ሁኔታ እየተከታተሉና ተጽዕኖአቸውን ለማስፋት የሚያስችሉ እድሎችንም በመቃኘት ላይ እንደሆኑ የፖለቲካ ተንታኞች ይናገራሉ። የቪዋ አሪታ ፖል ከዋሽንግተን ያጠናቀረችው ዘገባ እንደሚከተል ይቀርባል።
የሚያሳዝነው ይህ በምዕራብ አፍሪካ የተለመደ ክስተት እየሆነ ነው። በጸጥታ ሁኔታ ማሽቆልቆልና በአስተዳደር ብልሹነት የተከፉ የጦር መኮንኖች ሰብሰብ ቢሉና ርዕሰ ብሔሩን ያስራሉ፣ የአየር ሞገድ ይቆጣጠሩና ከእንግዲህ መንበረ ስልጣኑን ይዘን አገር የምናስተዳድረው እኛ ነን ብለው ያውጃሉ። የዛሬ ሁለት ዓመት እንደ አውሮፓውያን አቆጣጠር በ2021 መሆኑ ነው። ማሊ ላይ የሆነው ይኸው ነው። በዚያው ዓመት ጊኒ ላይ ተደገመ። አምና ቡርኪና ፋሶ ላይ፣ በቅርቡ ደግሞ የኒጀር መንግስት በጦር ሰራዊቱ ተገለበጠ። የጦር ኃይሎቹ ቃል አቀባይ ኮሎኔል ሜጀር አማዱ አብድራማኔ እንዲህ ሲሉ ነበር ያወጁት።
Seju.
Today, 26 July 2023, we the forces of defense and
ዛሬ ሐምሌ 26 2023 ዓመተ ምህረት እኛ የመከላከያና የደህንነት ኃይሎች እንደ ሀገር ደህንነት ጠባቂ ብሔራዊ ምክር ቤት በአንድነት በመቆም የምታውቁትን አገዛዝ ከስልጣን ለማስወገድ ወስነናል።
በዚህ መልክ ይቅረብ እንጂ ታዲያ ይሄኛው የመንግስት ግልበጣ ለየት ይላል። ዋሽንግተንም ባይነቁራኛ እየተከታተለችው ነች። ከስልጣን ለተገለበጡት ፕሬዚደንት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የማያወላውል ድጋፉን ያረጋግጥላቸው ሲሆን በተያያዘው የዲፕሎማሲ ርብርብ ወደ ስልጣናቸው ለመመለስ ይበቁ እንደሆነም ዋሽንግተን እየተከታተለች ነው። የዚህ ምክንያቱ ኒጀር በሳህል ክልል በጽንፈኛ እስላማዊ እንቅስቃሴዎች ላይ በሚካሄደው ውጊያ ቁልፍ የዩናይትድ ስቴትስ አጋር ስለሆነች ነው። ዩናይትድ ስቴትስ ኒጀር ላይ ወሳኝ የሆነ የሰው አልባ አውሮፕላን ማለት ድሮን የጦር ሰፈርና በመቶዎች የተቆጠሩ ወታደሮችም አሏት። በዩናይትድ ስቴትስ የኒጀር አምባሳደር የሆኑትን ማማዱ ኪያሪ ሊማን ቲንግዊሪን ቪኦኤ በቅርቡ ስለ ሀገራቸው ሁኔታ ጠይቋቸው ነበር።
Less than 2 weeks ago we had
ከጦር ኃይሎቻችን የተውጣጣ ቡድን ከዩናይትድ ስቴትስ ባለስልጣናት ጋር ለመወያየት ወዲህ ከመጣ ሁለት ሳምንትም አልሆነም። አብረን ወደ ዩናይትድ ስቴትስ የመከላከያ ሚኒስቴርም ወደ ውጭ ጉዳይ ሚኒስቴርም ሄደናል። አሁን ደግሞ ሳምንት ሳይሞላ ጥፋት እያጠፋን ነው። ይህ ምን ይባላል? ፈጽሞ ስሜት የሚሰጥ ነገር አይደለም።
ይህች በተፈጥሮ ሀብት የበለጸገ አካባቢ የምትገኝ ደካማ ሀገር የሌሎቹንም የዓለም ሀያላን አይን የሳበች እንደሆነች ተንታኞች ይናገራሉ። የሩሲያው የቅጥረኛ ተዋጊዎች ቡድን ቫግነር በአጎራባች ሀገሮች ይዞታውን እያጠናከረ መሆኑንም ይጠቅሳሉ። በሲራኪዩዝ ዩኒቨርሲቲ እና በናሽናል ዲፌንስ ዩኒቨርሲቲ ፕሮፌሰሩ ሾን መክፌት ለቪኦኤ ሲያስረዱ እንዲህ ብለዋል።
This is a proxy war. And there's been an ongoing proxy war in Africa for the last
ይሄ የውክልና ጦርነት ነው። አፍሪካ ውስጥ ቢያንስ ባለፉት 3 4 ወይም 5 ዓመታት የውክልና ጦርነት ሲካሄድ ቆይቷል። አዲሱ አፍሪካን የመቀራመት እንቅስቃሴ መሆኑ ነው። ነገር ግን እዚህ ጋር የውጭ ኃይሎቹ ዩናይትድ ስቴትስ፣ ሩሲያና ቻይና ናቸው። ሩሲያ በቫግነር ግሩፕ አማካኝነት ልትቆጣጠር ትፈልጋለች። ቻይና ደግሞ ቤልት ኤንድ ሮድ በተሰኘው መርሃ ግብሩ አማካኝነት የኢኮኖሚ ጦርነት ለማካሄድ ትሻለች።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በበኩሉ የሩሲያ ቅጥረኛ ተዋጊዎች ስለመሳተፋቸው ማረጋገጫ ባይኖረውም በሁኔታው ሊጠቀሙበት ከመሞከር ግን አይመለሱም ብሏል። የሲራኪዩስ ዩኒቨርሲቲው ተንታኝ ፕሮፌሰር ሾን መክፌት የኒያሜው መፈንቅለ መንግስት መሪዎች በዋሽንግተንም ይሁን በማናቸውም ምዕራባውያን በአጠቃላይ በሚሰነዘርባቸው ግፊት መበገራቸውን ይጠራጠራሉ። ብዙዎች አፍሪካውያን ዩናይትድ ስቴትስን እንደ ሁነኛ አጋር ስለማያዩት ከዋሽንግተን በኩል የሚሰነዘር ግፊት ውጤታማ የሚሆን አይመስለኝም ያሉት ተንታኙ ሩሲያና ቻይና የሚቀናቀኗት መሆናቸውንም አንስተዋል። ዩናይትድ ስቴትስን ጨምሮ ምዕራባውያን ሀገሮች መፈንቅለ መንግስቱን ተከትሎ ወዲያውኑ ለኒጀር የሚሰጡትን እርዳታ አቋርጠዋል። ክልላዊው ማህበር ኤኮዋስም የመፈንቅለ መንግስቱ መሪዎች ፕሬዚደንት መሐመድ ባዙምን እስከፊታችን እሁድ ባለው ጊዜ ወደ ስልጣናቸው እንዲመልሱ የጊዜ ገደብ ሰጥቷል። አለበለዚያ የኃይል እርምጃ እንወስዳለን ሲልም አስጠንቅቋል።
በመከታተል ላይ የምትገኙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ወደ እናንተ የሚደርሰውን የምሽቱን የአማርኛ ክፍል መሰናዶ ነው። ዝግጅታችን ይቀጥላል። የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ምዕራፍ ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ መሰናዷችን ሴቶችን በተመለከተ የተጠናቀረው ዘገባ ነው። የሴቶችን የቤት ውስጥ የስራ ጫና የሚያቃልል ተግባር ተኮር የባሎች ስልጠና ይሰኛል። በይርጋለም እየተሰጠ የሚገኝ ነው። ባሎቻቸው ከአራስ ህጻን እንክብካቤና አያያዝ እስከ ምግብ ማብሰል የሚያካትት የባሎች ስልጠና የወሰዱላቸው ሚስቶች በስራቸውና በኑሯቸው ላይ ለውጥ ማየት እንደጀመሩ ለአሜሪካ ድምጽ ተናግረዋል። በስልጣናው የተሳተፉ የሚገኙ አባወራዎችና አዲስ ተጋቢዎችም የቤት ውስጥ ስራን አድካሚነት እንድንረዳ የህይወት አጋሮቻችንን እንድናግዝ አስችሎናል ሲሉም ገልጸዋል። የግል ስራ የጀመሩ ወጣት ሴቶችን ውጤታማ ለማድረግ ዓለም አቀፉ የህፃናት አድን ድርጅት ከ500 በላይ ባሎችን አባቶቻቸውና ወንድሞቻቸውን ስልጠና እየሰጠ እንደሚገኝ በድርጅቱ የአመራር ክህሎትና የኢኮኖሚ አቅምን የማጎልበት ፕሮግራም ኃላፊ ስናፍቅሽ ለማ ለአሜሪካ ድምጽ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝር ዘገባ አለው።
አብይ ሰለሞን ይባላል። የወይዘሮ ሽታይ ሽብሩ ባለቤትና የአንድ ልጅ አባት ነው። በስዳማ ክልል ይርጋለም ከተማ የሚኖር ሲሆን በከተማው የተሰጠ ያለውን የባሎች የቤት አያያዝ ስልጠና ወስዷል። አቶ አብይ ስልጠና ከመውሰዱ በፊት ስለ ቤት አያያዝ የነበረውን እይታ ያወሰናል።
ቤት ውስጥ ያሉት ስራዎች ሁሉም እሷ መስረት ያለባት ነበር የሚመስለኝ። ምንም ነገር አግዣት አላውቅም። ማገዝ እንዳለብኝም ተሰምቶኝ አያውቅም።
ባሎች ለሚስቶቻቸው፣ ወንድሞች ለእህቶቻቸው፣ አባቶች ደግሞ ለሴት ልጆቻቸው የሚያደርጉላቸው ድጋፍ አነስተኛ መሆኑ አሊያም ጨርሶ አለመኖሩ በተለይ ልጅ ከማሳደግ አንስቶ ያሉ የቤት ውስጥ ኃላፊነቶች በአብዛኛው ለሴቶች ብቻ የተወ እስኪመስል ድረስ የሚስተዋለው ጫና ኑሮአቸውን ፈታኝ እንዳደረገባቸው ሴቶች ይናገራሉ። አባወራው አብይ ስልጠና ከወሰደ በኋላ ይህንን የሴቶችን ልዩ ጫና እንደተረዳ ተናግሯል።
በጣም ብዙ መታገዝ ያለባቸው ነገር እንዳሉ አስተዋልኩኝ። ከዛ በኋላ ከቤት ከመውጣቴ ወይም ወደ ስራ ከመሄዴ በፊት ለሷ ማቃለል ያለብኝ ነገር ካለ አቃልዬ ነው የሚሄደው እና ብዙ ለውጦችን አይቻሉኝ። ገና ስልጠናው ላይ ራሱ እያለሁኝ ኦኬ፣ እነዚህን ነገሮች ማድረግ ነበረብኝ እንዴ እስካሁን ድረስ? በዚህ አይነት በጣም ብዙ ተጎድታለሽ ማለት ነው ስለማትናገር ነው እንጂ የሚል እሳቤ እየተሰማኝ ነው። ስልጠናውን ጨርሰን የመጣ ነው ወደ ቤት ከተመለሰን በኋላ ብዙ ለውጦች አሉ።
የሴቶችን የቤት ውስጥ የስራ ጫና ማቃለል አላማ ያደረገ በተግባር የተደገፈ የባሎች ስልጠና በሲዳማ ክልል ይርጋለም ከተማ እየተሰጠ ይገኛል። ስልጠናውን የተከታተለው የአቶ አብይ ሰለሞን ባለቤት ወይዘሮ ሽታይ ሽብሩ ባለቤታቸው ለውጥ ማሳየታቸውን ተናግሯል።
በጣም ብዙ ለውጥ አግኝተንበታል። በጣም ማለት እንዳልኩ ለስልጠና መሄድ ከሆነ ልብስ ማጠብ ከሆነ ጀምሬ ዘፍዝፌ ነበር መሄድ የነበረው፣ ስመጣ ነው የምጨርሰው። አሁን ግን ከስልጠናው በኋላ ብዙ ለውጥ ስላለ ቤት ውስጥም ስለምናወራ ይህንን ሰለጠንን ይህንን አሉን ብዬ ለሱም ስለምነግረው እኛንም እኮ ነገሩ ለእናንተ የነገሯችሁ እና ማየት የነበረብንን ግን ማየት ያልቻልነውን ነገር ነው እንድናይ ያደረጉን በሚል በጣም ደስተኛ ነበረ እሱም እና ያግዘኛል። እንዳልኩ ከስልጠና ሄጂ እስክመጣ ያለው ነገር አቀራርቡ ቡናም ካለ በአቅሙ የሚችለውን ነገር አድርጎ ማድረግ ባይችል እንኳን አዘገጃጅቶ ይጠብቀኛል።
ልክ እንደ አብይ ሰለሞን ባለቤት ሁሉ በገጠሩ የኢትዮጵያ አካባቢ የሚኖሩ ሴቶች በቤት ውስጥ ጫና የተነሳ ራሳቸውን ለማሳደግ እድል ባለማግኘታቸው በኢኮኖሚ ችግር ውስጥ ይኖራሉም። በማህበራዊ ፖለቲካ ውስጥም ሚናቸው የጎላ ባለመሆኑ እምብዛም ተሰምነት የላቸውም። እንለወጥና ራሳቸውን እንቻል ብሉ እንኳን ባሎቻቸው፣ ወንድሞቻቸውና አባቶቻቸው በበቂ ስለማያግዟቸው የግንዛቤ ማነስና ድህነት ፈታኝ እንደሆነባቸው ይናገራሉ። ይህን የችግር አዙሪት ዓለም አቀፍ የህፃናት አድን ድርጅት እንደተገነዘበ የገለጹት የድርጅቱ የአዋሳ ቅርንጫፍ ጽህፈት ቤት የአመራር ክህሎትና የኢኮኖሚ አቅም ማጎልበት ፕሮግራም ኃላፊ ስናፍቅሽ ለማ ችግሩን ለመፍታት ለባሎች ስልጠና እንደሰጡ ተናግረዋል።
የባሎች ስልጠና ዋናው ዓላማ ፕሮግራሙ የሚሰራው ወጣት የሆኑ ሴቶች ላይ ነው ማለት ነው እና ጥቃቅንና አነስተኛ ንግድ ላይ የተሰማሩ ሴቶች ንግዳቸውን ማስፋፋት ማሻሻል እንዲችሉ ማለት ነውና ስለዚህ ለዚህ ንግዳቸውን ማሻሻልና ማስፋፋት እንዲችሉ የባሎች የወንድሞችና የአባቶች ወይም ደግሞ እነዚህ የወንድ አካላት ድጋፍ ያስፈልጋቸዋል ማለት ነውና በተለይ ደግሞ የባሎች ስልጠና ስርዓተ ጾታን ያተኮረ ወይም ደግሞ ስርዓተ ጾታ ላይ ትኩረት ያደረገ ስልጠና ነው የምንሰጠው ማለት ነው።
በሲዳማ ክልል 3 አካባቢዎች በአነስተኛ የስራ ማህበራት ተደራጅተው እንቅስቃሴ ከጀመሩ ከ700 ሴቶች ውስጥ ከ500 በላይ ለሚሆኑ ሴቶች ባሎች አባቶቻቸውና ወንድሞቻቸው የተሳትፎ እድል ተገኝቶላቸው ስልጠና እየተሰጣቸው እንደሆነ ገልጿል።
ጫናቸውን እንዲቀንሱላቸው ሴቶቹ ወጥተው ንግዳቸው ላይ በትክክል መሳተፍ፣ መስራት፣ ማሻሻል፣ ማትረፍ እንዲችሉ ነው ማለት ነው። ከዛም የተነሳ ገቢ ሲያገኙ እንግዲህ ቤተሰባቸውን፣ ራሳቸውን፣ ልጆቻቸውን፣ አካባቢውንም ጭምር ስለሆነ የሚጠቅሙት ይሄን አላማ ያደረገ ነው። ሴቶቹ ወጥተው መስራት የሚችሉበት አይነት አሰራርን መዘርጋት ነው ማለት ነው። ይሄ ደግሞ ከአስተሳሰብ ነው የሚጀምረው።
ወንዶቹ የቤት ውስጥ ስራ በመስራት ሚስቶቻቸውን ማገዝ ቢፈልጉ እንኳን በአካባቢው ተቀባይነት እንደሌለውና እንደ ነውር ስለሚወሰድ አይብረታቱም ይላሉ ወይዘሮ ሽታይም።
ልብስ ያጠበ ነበርና እኔ እንጀራ ጋግሬ ምናምን ስነሳ ወደ ወጥ ስራ ስገባ እሱ ልብስ ይዞጣ ዛድ አጋጣሚ ሆኖ ለቅሶ ምናምን ነበርና እንሂድ ለማለት ሊነግሩኝ ሲመጡ እሱ ልብስ ያጠበ ነውና በጣም ነው የተቆጡት። እንዴት አንቺ ያለሽ እንዴት ልብስ ታሳጥቢያለሽ? ይሄ ነውር ነው ሌላ ሰው እንዳያይሽ እዚህ ሳፈርና ብለው።
የህፃናት አድን ድርጅት የአመራር ክህሎትና የኢኮኖሚ አቅም ማጎልበት ፕሮግራም ኃላፊ ሲናፍቅሽ ለማ ከዚሁ የተነሳ በስልጠናው ለመሳተፍ ያልፈለጉ ስለመኖራቸውም ተናግሯል። ዳሩ ግን ሴቷን ብቁ ማድረግ ቤተሰብን ደስተኛ ያደርጋል ብሏል።
ሁለንተናዊ የሆነ እድገት ሴቶቹ ላይ ማምጣት ነው አላማው በራሱ ማለት ወጣት የሆኑ ሴቶች ላይ ማለት ነውና ስለዚህ እነዚህ ወጣት የሆኑ ሴቶች ንግዳቸው ካደገ ገቢያቸው ካደገ ራሳቸውን ቤተሰባቸውን እንዲሁም ደግሞ ማህበረሰቡን የመለወጥ አቅም አላቸው የሚል አላማ ያለው ፕሮጀክት ነው።
ስልጣናውን ከወሰደ በኋላ ምስቱን ማገዝ እንደጀመረ የሚናገረው አብይ ተግባራዊ ጥቅመታውን መብራርቷል።
ይሄ ሁሉ ሎድ ካለባቸው ቤት ውስጥ የማንጋራቸው ከሆነ ስራዎቻቸውም ላይ በቤተሰብ ደረጃም ደስተኛ መሆን አይችሉም። በሚሰሩትም ስራ በሚሰሩትም ቢዝነስ ውጤታማ መሆን አይችሉም። ምክንያቱም ኦን ታይም መገኘት አይችሉም ስራ ቦታቸው ላይ። ቤት ውስጥ ያለውን ነገር አቃለው ወይም ሰርተው ለመሄድ በሚሞክሩበት ሰዓት እንደዚህ አይነት ነገሮች ይኖራሉ። የሰዓት ማርፈድ ይኖራል።
ወደ ማዕከሉ የገቡ አባወራዎች የአራስ ህፃን አያያዝ ወይም አስተቃቀፍ፣ ንጽህና አጠባበቅና ምግብ ማብሰልን በተግባር ሲሰለጥኑ ተመልክቻለሁ። ከሰልጣኞቹ መካከል አቶ ተሾሜ ማጆር ስልጠናው የቤት ውስጥ ስራን አድካምነት የተረዳሁበት ከአሁን ወዲያ ሚስትን እንዳግዛት ያነሳሳኝ ነው ሲሉ ተናግሯል።
ሰፊ ስራ ቤት ውስጥ እንዳለ ሚስቶቻችን የተሸከሙት ከውጭ ከምንሰራው ያልተናነሰው እንግዲህ የበለጠውን ስራ እነርሱ ሸፍኖ እንደሚሰሩ ነው ያየሁትና የኔም ድርሻ የማገዝ ድርሻ ያላገዝኩ ሰው እንደሆንኩ ነው ያየሁት።
በመጀመሪያው ዙር ስልጠና የወሰዱ ባሎች ለትዳር አጋሮቻቸው በሚያደርጉላቸው ይገዛ ሚስቶቻቸው በተሰማሩባቸው ስራዎች ውጤታማ መሆን እንደጀመሩ ተናግሯል። በአትክልት አቅርቦትና በአሳ እርባታ ላይ የተሰማራው የነ ህይወት በለጠ ማህበር አንዱ ነው።
አምስት ሴቶች ነን። ሳምራ አሳና አትክልት ማህበር ይባላል እና አሳዎችን እያረባ እንገኛለን። ሁላችንም መጀመሪያ ተመርቀን ቤት ውስጥ ነበረ የተቀመጥነው፣ ምንም ስራ አልነበረንም። ከዛ ስራ አጥ በሚለው ተመልምለን ሴቭ ዘ ችልድረን የሚባል ድርጅት ውስጥ ስልጠናዎችን አገኘን። የተለያዩ ስልጠናዎችን ወሰድን። ከዛ ከስልጠናው በኋላ ቀጥታ ወደ ስራው ገባን ማለት ነው።
ስልጠናው በገዲኦ ዞንና በአዲስ አበባ ከተማ እንደሚቀጥልም ኃላፊዋ ተናግሯል።
ሁለተኛው ምዕራፍ አሁን ተጀምሯል። እሱንም ደግሞ ከ8000 በላይ የሆኑ ሴቶችን ተደራሽ ለማድረግ እቅድ ይዘን እየሰራን ያለ ነው ማለት ነው። በዛው ልክ 8000 ወንዶች ይሰለጥናሉ ማለት ነው። ይሄንን ስልጠና
ለአምስት ቀናት የሚሰጠው ይሄው የባሎች ስልጠና በስርዓተ ጾታ፣ በስራ ፈጠራ፣ በንግድ፣ በሂሳብ አያያዝ፣ በግብርና ስራ ዘዴዎችና ራስን በመግለጽ ላይ ሲያተኩሩ ድርጅቱ ከመንግስት ጋር በመተባበር የመስሪያና የስራ ውጤቶቻቸውን የመሸጫ ቦታ እንደሚያመቻቹላቸውም ታውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በመቀጠል የምናልፈው ደግሞ ወደ ቴክኖሎጂ ዘገባ ነው። በሰው ሰራሽ ልህቀት ወይም አይምሮ የሚሰሩ ሀሰተኛ ቪዲዮዎች የ2024 የአሜሪካ ፕሬዝዳንታዊ የምረጡኝ ዘመቻ ላይ ጥቅም ላይ በመዋል ላይ ይገኛሉ። የአሜሪካ የምርጫ ኮሚሽን በሰው ሰራሽ ልህቀት ወይም ደግሞ በሰው ሰራሽ አይምሮ የሚሰሩ ሀሰተኛ የቪዲዮ ፖለቲካዎችና ማስታወቂያዎችን መቆጣጠርን በተመለከተ ህጋዊ ድጋፍ የለውም። የዲያና ሚቸልን ዘገባ እንግዱ ወልዴ እንደሚከተለው አሰናድቶታል።
የሮማው ሊቀ ጳጳስ አቡነ ፍራንሲስ ይህን ውድ የሆነ ባለንሲያጋ ጃኬት አልለበሱም። የቀድሞ ፕሬዚደንት ዶናልድ ትራምፕም ከፖሊስ ሲያመልጡ በካሜራ አልተያዙም። እነዚህ የሐሰት ምስሎች የተፈጠሩት በሰው ሰራሽ ልህቀት ወይም በሰው ሰራሽ አእምሮ አማካኝነት ነው። በሰው ሰራሽ አእምሮ የሚሰሩ ሐሰተኛ ቪዲዮዎች የ2024 የአሜሪካ ፕሬዚደንታዊ የምረጡኝ ዘመቻ ላይ ጥቅም ላይ በመዋል ላይ ናቸው። ይህ ቪዲዮ በትራምፕ ተቀናቃኞች የተለቀቀ ሲሆን የቀድሞውን የዋይት ሀውስ የሕክምና አማካሪ ዶክተር አንቶኒ ፋውቺን አቅፈው ያሳያል። በኮቪድ ወረርሽኝ ወቅት ትራምፕ ከፋውቺ ጋር ብዙም ስምምነት እንዳልነበራቸው ልብ ይሏል። ቬሪፋይ የተሰኘውና ሐሰተኛ መረጃዎችን የሚያጋልጠው የቴሌቪዥን ፕሮግራም እነዚህ ሦስት ፎቶግራፎች ሐሰተኛ መሆናቸውን አረጋግጧል። ኬሲ ዴከር የቬሪፋይ ሪፖርተር ነው።
አተኩረህ ከተመለከትክ በሰው ሰራሽ አእምሮ ለመሰራታቸው ተጨማሪ መረጃ ታገኛለህ። ዋይት ሃውስ በሚለው ጽሑፍ ፈንታ ሜፋፍ የሚል ጽሑፍ ነው ያለው።
ሐሰተኛ ቪዲዮዎች በፖለቲካ የምርጫ ዘመቻ ማስታወቂያዎች ውስጥ ጥቅም ላይ መዋል ፐብሊክ ሲቲዝን የተሰኘውን ትርፋማ ያልሆነ ተቋም አሳስቧል። ሊሳ ጊልበርት የተቋሙ ምክትል ፕሬዚደንት ናቸው።
ሰው ሰራሽ አእምሮ ከሚሰራቸው ነገሮች አንዱ እውነተኛ የሚመስሉ ቪዲዮዎችና ድምጾችን መፍጠር ነው። ከእውነተኛ ቪዲዮዎች መለየት የማንችላቸው
ፐብሊክ ሲቲዝን የተሰኘው ይህ ድርጅት በኮምፒውተር አማካኝነት የሚፈጠሩ ምስሎችን በተመለከተ የአሜሪካ የምርጫ ኮሚሽን ደንብ እንዲያወጣ ጠይቆ ነበር። ኮሚሽኑ ግን ጉዳዩን በተመለከተ ስልጣን እንደሌለው ገልጿል። ሐሰተኛ ቪዲዮዎችን መከላከል በተመለከተ ያለው ሕግ እጅግ አነስተኛ እንደሆነ በኮርኔል ዩኒቨርሲቲ የሕግ ትምህርት ክፍል ውስጥ የዲጂታል እና መረጃ ሕግ ፕሮፌሰር ጄምስ ግሪመልማን ያስረዳሉ።
ጠቅላይ ፍርድ ቤቱም ይህን ጉዳይ በተመለከተ ለመቆጣጠር አስቸጋሪ እንደሚሆንበት ግልጽ አድርጓል። ሰውን ሊጎዱ የሚችሉ በጣም አደገኛ ቅጥፈቶችን ካልሆነ በቀር
ሐሰተኛ ቪዲዮዎች በፖለቲካ የምርጫ ዘመቻ ጥቅማቸው እየጨመረ እንደሚመጣ ጄምስ ግሪመልማን ይገምታሉ።
ማን ፈጠረው የሚለውን በተመለከተ ዝርዝር ጉዳይ ለማወቅ እጅግ አስቸጋሪ ነው የሚሆነው።
የፖለቲካ ማስታወቂያዎች ሰው ሰራሽ ልህቀትን ተጠቅመው እንደው ይህንኑ በማስታወቂያው ላይ እንዲያመለክቱ የሚጠይቅ ሕግ በአሜሪካው ኮንግረስ በመታየት ላይ ነው።
ተመልካቾቻችን፣ የዕለቱ መሰናዶ እዚህ ላይ ተፈጽሟል።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሩሲያ የዩክሬን እህል ለዓለም ገበያ በአገሪቱ የጥቁር ባህር ወደቦች በኩል እንዲቀርብ በተደረሰው ስምምነት የነበራትን ተሳትፎ እንደ አውሮፓ አቆጣጠር ሐምሌ 17 ቀን ማቋረጧን በመጥቀስ ርዕሰ አንቀጹ ሀተታውን ይጀምራል። የዩናይትድ ስቴትስ የዓለም አቀፍ ልማት እርዳታ ድርጅት ወይም ዩኤስኤድ ምክትል አስተዳዳሪ ኢዘቤል ኮልመን ይህ የሩሲያው ፕሬዝደንት ቭላድሚር ፑቲን ከጥቁር ባህር እህል ስምምነት በመውጣት የወሰዱት እርምጃ የዓለም የምግብ ዋስትናን ከጀርባ እንደ መውጋት ነው በማለት የኬንያን መንግስት ያወጣውን መግለጫ ጠቅሰው መናገራቸውን ርዕሰ አንቀጹ አስፍረዋል።
Odessa and the Black Sea are very critical for food security. You've got
ኦዴሳ እና ጥቁር ባህር ለምግብ ደህንነት በጣም ወሳኝ ናቸው። ትላልቅ የዳቦ ቅርጫቶች የሆኑት ሩሲያና ዩክሬን ሁለቱም ግዙፍ የስንዴ፣ የሌላ መህልና የነዳጅ ምርታቸውን ወደ ውጭ የሚልኩት በጥቁር ባህር በኩል ነው። ኦዴሳ ደግሞ ከዩክሬን ትላልቅ ወደቦች አንዱ ነው። ከሩሲያ ወረራ ወዲህ የወደቡ እንቅስቃሴ ከ15% በታች ሆኗል። እሱም ቢሆን በዚህ የጥቁር ባህር የእህል ክምችት ስምምነት አማካይነት አውጥተው መላክ ስለቻሉ ብቻ ነው። እርስዎ አሁን እንደጠቀሱት ሩሲያ አሁን ከዚህ ስምምነት ወጥታለች። ስለዚህ ይህ ለዓለም የምግብ ዋስትና እጅግ በጣም አሳሳቢ ጉዳይ ሆኗል። በብዙ ሚሊዮኖች የሚቆጠሩ ሰዎች ወደ መላው ዓለም በሚላከው የዩክሬን እህል ላይ ጥገኞች ናቸው። ዩክሬን ወደ ውጪ የምትልከው እህል ደግሞ በንጽጽር ብዙም ውድ አይደለም። የሚሄደውም እጅግ ድሆች ለሆኑ የአፍሪካ ቀንድ፣ የመካከለኛው ምስራቅ አገሮች፣ የመን እና አፍጋኒስታን ነው። ሁሉም ዩክሬን ወደ ውጪ በምትልከው እህል ላይ የሚተማመኑ ናቸው።
ርዕሰ አንቀጹ በመቀጠል ዩናይትድ ስቴትስ እና የአውሮፓ አገሮች በፖላንድ በኩል በባቡር ወይም ታቹን በዳኒዩብ ወንዝ አድርገው በሩማንያ በኩል የዩክሬን እህልን ለማጓጓዝ ሌሎች አማራጮችን በማፈላለግ እየሰሩ መሆኑን ኢዘቤል ኮልመን መናገራቸውን ይጠቅሳል።
እኛና አውሮፓውያን ዩክሬን እህሏን ወደ ውጪ መላክ እንድትችል አማራጭ መንገዶችን ለማግኘት አብረን መስራት ይዘናል። ስለዚህም በየብስ በፖላንድና በሩሜኒያ በኩል አድርጎ በዳኒዩብ በኩል በመጠቀም በሩሜኒያ ወደቦች በኩል የተወሰነው የእህል አቅርቦት ፍሰት እንዲቀጥል የምንችለውን ሁሉ እየሞከርን ያለ ነው። ነገር ግን ቀላል አይደለም። ታውቁታላችሁ፣ እነኚህኞቹ መንገዶች ግዙፍ ጭነቶችን በጣም በፈጠነና ባነሰ ዋጋ በማጓጓዝ ያስተናገደውን የጥቁር ባህርን የሚተኩ አይደሉም።
በመጨረሻም ሩሲያ ያደረገች ያለችው በዓለም ወሳኝ ከሆኑ የዳቦ ቅርጫቶች ውስጥ አንዱ የሆነውን አገር የግብርና አቅም ሆን ብላ ማውደም ነው። የዚያ ጦስ ለወራትና መጪዎቹ ዓመታት የሚሰማ ይሆናል ሲሉ ምክትል አስተዳዳሪው ኮልመን የተናገሩትን ጠቅሶ ርዕሰ አንቀጹ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ተመልካቾቻችን መሰናዷችን ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልኝ።